Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። በኤርትራ የጋራ ንቅናቄ ከመሰረቱት አራት በትጥቅ ትግል የተሰማሩ ንቅናቄዎች የአንደኛው የትግራይ ሕዝብ የጋራ ንቅናቄ መሪ አቶ ሞላ አስገዶም ከጦር ሠራዊት አባሎቻቸው የተወሰኑትን ይዘው ወደ ኢትዮጵያ የመሄዳቸው ዜና፣ የቀድሞ የትግል አጋራቸው አቶ መኮንን ተስፋይ ከኤርትራ የአቶ ሞላ ውሳኔ ለግል ጥቅም የተፈጸመ እንጂ ንቅናቄውን የማይወክል ነው ማለታቸው ከዘገባዎቻችን በአንዱ እንመለከተዋለን። በሌላ ዜና የዩናይት ስቴትስ የኩባንያዎች በኢትዮጵያ የኢንዱስትሪ ዘርፍ እንዲሳተፉና ንግድ እንዲጠናከር የያዙትን ጥረት የሚመለከትም ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የዛሬ ማክሰኞ መስከረም 4 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራም ትምራናለች። ስኪፕሴስክ ስርጭቱን ያቀላጥፍልናል። አድማጮች ታዲያ አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ።
እንደምን አምሽታችኋል። የአውሮፓ ህብረት በሚጎርፉበት ስደተኞችና ፈላሾች አህጉሪቱ የገባችበትን ቀውስ ለመፍታት መወሰን ባለመቻሉ ተጨማሪ ሌሎች ሊያልቁ እንደሚችሉ ዓለም አቀፍ የፍልሰት ድርጅት አይኦኤም አስጠንቅቋል። በሶስት ሰዓቱ የዜና አወጃችን ላይ የሚቀርብ ዘገባ ከጄኔቫ ደርሶናል። ከመካከለኛው ምስራቅና ከአፍሪቃ እየፈለሱ ጥገኝነት ፍለጋ ወደ አውሮፓ የሚሄዱ ሰዎች ቁጥር በበዛ መጠን የሟቾችም ቁጥር በዚያው መጠን ከፍ ማለቱ ተገለጸ። የግሪክ የወደብ ጠባቂ ጀልባ ዋናተኞች የ22 ሰዎችን አስክሬን ማግኘታቸውም ታውቋል። የግሪክ ዜና አውታር እንደዘገበው አንድ ከቱርክ ወደብ የተነሳ ጀልባ ሰምጦ ዋናተኞቹ ወደ 200 ሰዎችን አድነዋል። ከነዚህ በሕይወት ከተረፉት ባለፈው እሁድ ማለት ነው መካከል 15ቱ ሕፃናትና ትናንሽ ልጆች እንደነበሩም ታውቋል። ከጥር ወር ወዲህ ብቻ ከ2300 በላይ ፍልሰተኞች ናቸው ወደ አውሮፓ ሲያመሩ ሕይወታቸውን ያጡ። ለ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ቢሊዮነሩ ዶናልድ ትራምፕ እና የቀድሞው የአእምሮ ቀዳጅ ሐኪም የኒውሮ ሰርጅን ቤን ካርሰን የሪፐብሊካኑን ፓርቲ ተወክሎ ከዲሞክራቶቹ ጋር ለመወዳደር ቀዳሚውን ረድፍ መያዛቸው ተገልጧል። 16 የሪፐብሊካኑ ፓርቲ ተወዳዳሪዎች ነገ ረቡዕ ሁለተኛውን ዙር ክርክር እንደሚያደርጉ ቢታወቅም በሲቢኤስ ኒውዮርክ ታይምስ የሕዝብ አስተያየት መስጫ መሠረት ዶናልድ ትራምፕ በ27%፣ ካርሰን ደግሞ በ23% በቅደም ተከተል እየመሩ መሆናቸው ታውቋል። ሁለቱም ግን ከዚህ ቀደም በምንም የመንግሥት መስሪያ ቤት ተመርጠውም ያገለገሉ ወይም የሥራ ልምድ ያላቸው አይደሉም ተብሏል። አንድ የኩዌት ፍርድ ቤት ዛሬ ማክሰኞ በዋለው ችሎቱ 7 ሰዎችን በሞት ቀጣ። ብይኑ ቢያንስ 26 ሰዎች ገድሎ ሌሎች 227 ካቆሰለውና ባለፈው ሰኔ ወር ኩዌት ውስጥ ከተካሄደው የቦምብ ጥቃት ጋር የተያያዘ ነው ተብሏል። ጥቃቱ የደረሰውም እዚያው ኩዌት ውስጥ በሚገኘው በሺአይቱ መስጂድ ላይ እንደነበር አይዘነጋም። በድምሩ 29 ሰዎች የተወነጀሉበት ይህ ጥቃት የአርብ ጸሎት በሚካሄድበት ወቅት ነበር ኢማም ሳዲቅ የተባለውን መስጊድ ያወደመው። ማልከም ተርንቦል የአውስትሬሊያ ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጸሙ። ትናንት ሰኞ ሊበራል ፓርቲው ባካሄደው ምርጫ ነው ተርንቦል ጠቅላይ ሚኒስትር ቶኒ አቦትን አሸንፈው ወደ ስልጣን የመጡት። የባንክ ሙያተኛ፣ ጋዜጠኛና የሕግ ሙያተኛ የሆኑት የ60 ዓመቱ ተርንቦል በቃለ መሐላው ወቅት ለጋዜጠኞች በሰጡት ቃል ብሩህ ተስፋ እንደሚታያቸው ተናግረዋል። ያልጠበቅኩት አዲስ የህይወት ምዕራፍ ነው። ይሁንና ደግሞ በደስታ ብቻ ሳይሆን በታላቅ ትህትናም ነው የምቀበለው ብለዋል አዲሱ ጠቅላይ ሚኒስትር ተርንቡል። በተጨማሪም በመጨረሻም የኢራኑ የኒኩለር ጦር መሳሪያ ዋና ተደራዳሪ ትናንት ሰኞ ማታ እንደገለጡት የተባበሩት መንግስታት ድርጅት የኒኩለር ጦር መሳሪያ የበላይ ተቆጣጣሪ በዚህ ሳምንት ማብቂያ ገደማ ቴህራንን ይጎበኛሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አድማጮች፣ አሁን ወደ ቀዳሚው የምሽቱ አብይ ርዕስ። ባለፈው ሳምንት በኤርትራ የጋራ ንቅናቄ ከመሰረቱት አራት በትጥቅ ትግል የተሰማሩ ንቅናቄዎች የአንደኛው የትግራይ ሕዝብ የጋራ ንቅናቄ መሪ ወደ ኢትዮጵያ መግባታቸው ተዘግቧል። በመቶዎች የተቆጠሩ የሰራዊታቸውን አባላት ይዘው ከኤርትራ የወጡት አዲስ የተቋቋመው የኢትዮጵያ አገር አድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም ናቸው። ሰለሞን ክፍሌ ሁኔታውን ተከታትሎ ተከታዩ ሪፖርት አጠናቅሯል።
በፕሮፌሰር ብርሃኑ ነጋ ሊቀመንበርነት በአራቱ በትጥቅ ትግል የተሰማሩ ድርጅቶች አዲስ የጋራ ንቅናቄ መመስረቱ በተገለጸ ማግስት ነው የምክትላቸው የአቶ ሞላ አስገዶም ከኤርትራ ወጥተው ወደ ኢትዮጵያ መግባት የተነገረው። ሁለት አበይት የሳምንቱ ክንውኖች ሆነዋል። ለመሆኑ ዋናው የዚህ ዜና ባለቤት አቶ ሞላ አስገዶም ምን ይላሉ? ዩቲዩብ ላይ ያገኘነው መግለጫቸው አለ።
እኛ ትጥቅ ትግል ስናካሄድ ነበር። በትግራይ ህዝብ ዲሞክራሲያዊ ንቅናቄ ተደራጅተን በየጊዜው ሁኔታዎች እየገመገምን በሄድንበት ቁጥር ትርጉም የሌለውና አዋጭ እንዳልሆነ የሀገሪቱ አጠቃላይ ሁኔታ እየገመገምን የድርጅታችንም የሻዕቢያ መንግስትም ሁኔታ በጥልቀት እየገመገምን በምንመጣበት ጊዜ በፊትም ለሀገራችን ይጠቅማል ብለን የጀመርነው ትግል ነበረ። በሂደት ደግሞ የአስተሳሰብ ለውጥ አድርገን ከመንግስት ጋር በየጊዜው እየተገናኘን ጠለቅ ያለ ውይይትና ድርድር አድርገን ከዚህ አንጻር ረዘም ላለ ጊዜ አብረን ስንሰራ ነው የቆየ ነው። ጊዜው ስደርስ ደግሞ በዛ ደረጃ መምጣት የቻልንበት ሁኔታ ነው ያለው። በየቦታው የነበረ የሻዕቢያ ወታደር እየተዋጋን እየጠራረግን እንደምታየው ሰው ደክሞ ነው የመጣውና በዚህ ደረጃ ነው የመጣ ነው። የሻዕቢያ ሁኔታ በመገምገም ትርጉም የሌለው መሆኑ ሻዕቢያ ኢትዮጵያ ከመበታተን ይልቅ ለኢትዮጵያ አንድነት አይሰራም የሚል ነገር ተወያይቶ ነው ተግባብቶ ወደዚህ ደረጃ ያደረሰ።
አቶ ሞላ አዲስ ስለተመሰረተው ጥምረትስ ምን ይላሉ?
ጥምረቱ ምንም ትርጉም የለውም። ትርጉም የለውም ብቻ ሳይሆን ጥምረቱ እንዲሆን ያደረግነው ራሱ እኛ ነን፣ እነሱ አይደሉም። ምክንያት ነበረ ምልህ እኛ ከመንግስት ጋር አብረን እየሰራን በነበርንበት ሁኔታ ስለነበረ ሆን ብለን ነው ጥምረት እንዲደረግ ያደረግነው።
አቶ ሞላ አስገዶም የያዙትን ሰራዊት ይዘው እንዴት እንደወጡና አለሙበት ሲደርሱም ስለተደረገላቸው አቀባበል አውስተዋል።
ሁሉም ነገር የተጨረሰ ነው። ከአመት በላይ ነው የሰራንበት የቆየን ያውቃሉ የመንግስት አካሎች። በፊታችን የቆየው የሻዕቢያ ወታደር እየጠራረግን መውጣት አለብን የሚል ነገር በሶስት አራት ቦታ ላይ ሁሉም ታጋይ እየተዋጋ እኛም መስዋዕት ከፍለናል። የቆሰሉ ጓዶች አሉ፣ ግን ጠራርገን ወጥተናል። እምልህ ሁሉ የታጠቀ ኃይል ነው፣ ትጥቅ አለው፣ መሳሪያ አለው። በዛ ደረጃም አሁን እዚህ ሶስት እንትና ያለው በግንባር ደረጃ ሁለት ግንባር ነው የመጣው። ስለዚህ ሙሉ ትጥቅ አለው፣ የተደራጀ ኃይል ነው። በጣም ጥሩ አቀባበል ነው ያደረገልን፣ ጥሩ ስሜት ነው። አንደኛ ጠብቀነዋል፣ ሀገራችን ነው፣ ህዝባችን ነው። ግን የመከላከያ ኃይሉም ህዝቡም በጣም ወጥቶ ነው የተቀበለን። በጣም ደስ የሚል የሚያኮራ አቀባበል ነው ያደረገልን።
አድማጮች፣ ማምሻውን ፕሮፌሰር ብርሃኑ ነጋ በአሁኑ ጊዜ ወደሚገኙበት አካባቢም ደውዬ ነበር። በአቶ ሞላ አስገዶም ጉዳይ ላይ መግለጫ ለማውጣት እየተዘጋጁ መሆናቸውንና ከመግለጫው በኋላ ባነጋግራቸው እንደሚመርጡ ገልጸውልኛል። ወደፊት እንመለስበታለን። ቀጥዬ ወደ ሌላ አካባቢ የትግራይ ህዝብ የጋራ ንቅናቄ ምክትል ሊቀመንበር ወዳሉበት ደወልኩ። አቶ መኮንን ተስፋዬን አግኝቻለሁ። ጥቂት ብለውኛል። ለአቶ ሞላ አስገዶም ወደ ኢትዮጵያ መመለስ ምክንያቱ ምን ይመስሎታል ብያቸዋለሁ። እርሳቸው ማለትም አቶ ሞላ አስገዶምና አብረዋቸው የሄዱ ጥቂት ግለሰቦች ያሏቸው ለግል ጥቅማቸው ያደሩ እንጂ ትህዴንን ማለትም የትግራይ ህዝብ ዲሞክራሲያዊ ንቅናቄን የሚወክሉ አይደሉም ብለዋል። በማከልም
አቶ ሞላ የትህዴን አቦ ሊቀመንበር ነው የነበረ። በድርጅታችን አንዳንድ መደብ ስለ ትግሉ ስለ ድርጅቱ ሁኔታው ገምገማ ምናምን ነበር እና የነበረው አንዳንድ ድክመቶች የአመራር ለውጥና አንዳንድ የሰራዊት ጥያቄ ስለነበር የሞላ ሁኔታዎች ስለተገመገመና ከስልጣኑ ለመውረድ ስለተፈለገ በዚህ ሁኔታው ስለአወቀ በዚህ በቅርብ ቀናት የተወሰኑ ጦር ይዘው ወደ ሱዳን እንደሸሸ አሁን ደግሞ በሱዳን አካባቢ ጦር እንዳለ ነው ይንጠው።
አይጋ ፎረም የተባለው የኢትዮጵያ መንግስት ደጋፊ ድረገጽ ትላንት ከብሔራዊ የመረጃና የደህንነት እንዲሁም ከፌዴራሉ ፖሊስ የጋራ ጸረ ሽብር ኃይል የተሰጠ ባለው መግለጫ ላይ አቶ ሞላ አስገዶም ከኢትዮጵያ መንግስት ጋር በሚስጥር ይሰሩ እንደነበርና ተልኳቸውን ፈጽመው እንደተመለሱ ገልጿል። አቶ ሞላ በኤርትራ ያሉ የኢትዮጵያ መንግስት ተቃዋሚዎችን ይሰልሉ ነበር ማለት ነው? ምክትላቸው ለነበሩት ለአቶ መኮንን ተስፋዬ ያስከተልኩት ጥያቄ ነው።
ሌላ ችግሩ ለመሸፈን ያደረገ እንጂ ለዚህ ተዋውሎ ለመስራት አቅም የሌለው ይሄ ትስስርና ድርጅቱ በጣም በጥራት በታች ያሉ አመራር እውቀት ያለው የትግል ፍላጎቱ በጣም ጥሩ ስለሆነ የሞላ እንደዚህ አይነት ምናምን ተዋውረን አልነበረም። ድርጅታችን በጣም የጠዳ ነው። ስለዚህ በዚህ ሁኔታው ለምን ድርጅታችን ወደ ኋላ ሳይሆን ወደፊት መሄድ አለበት፣ የሞላ አመራር ችግር አለ፣ ይሄ ድርጅት ለውጥ ይፈልጋል፣ የአመራር ለውጥ ይፈልጋል ስለተብሎ የሚሄደ አሁን ግን ከወያኔ መንግስት ሆኖ እንደዚህ ተባብረን ስራለን ነበር እናም የሚል ውሸት የራሱ ድግመት መሽቶን እንጂ እንደዚህ አይነት ስራ እንዳልነበረ መረጋገጥ ውሸት ነው። የወያኔ ካድሬዎች ያደረጉ እንደዚህ ተንኮል እንደዚህ እንጂ በዚያ ነዚህ የሰራ ነበረ እንዳልነበረ ነው የምናውቁት። በዚህ ምክንያት ደግሞ በእርግጠኛ ለመናገር እፈልጋለሁ።
ምን ያህል ሰዎች ናቸው ይዘው ሄዱት አቶ ሞላ?
አዎ እርግጠኛ ለመሆን አረጋግጠን መናገር አለበት። ምናልባት የተወሰነ ነው የሆኑ። ይሄ ሰው ደግሞ በስራ ላይ ተነስተውለ ነው የሄደ ጦሩ። በጣም አሁን የሚገልጽ ያለ ቁጥሩ በጣም የተጋነነ ነው። ብዙ ልምቶ ሰዓት መቶ እየተባለ ነው። እንደዚህ ግን አልሆነም። በጣም ትንሽ ጦር ነው የሄደ። ይሄ ደግሞ በስራ ብሎ ነው የተደናገረ ነው እንጂ ሌላ አይደለም። ስለዚህ አረጋግጠን በቀጣይ ስም ብንበረ መናገር ይቻላል። አሁን በግምት ስንናገር በስራ ነን ያለን አረጋግጠን መናገር እንፈልጋለን።
የትግራይ ሕዝብ ዲሞክራሲያዊ ንቅናቄ በጽሑፍ መግለጫው ደግሞ ድርጅታችን በእነዚህ ሰዎች ከትግሉ መክዳት ይጠናከራል፣ የውስጡን ችግር ያጸዳል እንጂ አይደናቀፍም። ትግላችን ጸረ ሕዝቡን ሥርዓት አስወግዶ ለነጻነት ማብቃት ነው ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ወጣ የተባለው መግለጫ ስለ አቶ ሞላ አስገዶምና የኤርትራ ተልእኮው በስፋት ተንትኗል። ለበርካታ ዓመታት በኤርትራ መንግሥት አማካይነት ሲደራጅ የነበረ የጥፋት ኃይል ብሔራዊ የመረጃና የደህንነት አገልግሎት በዚህ ኃይል ውስጥ ከነበሩ አገር ወዳድ ኢትዮጵያውያን ጋር ምስጢራዊ የሆነ የግንኙነት ሥርዓት በመመስረት በተሠራው የተቀናጀ የኦፔሬሽን ሥራ አማካይነት በተደራጀ መልኩ ከነሙሉ ትጥቁና የሰው ኃይሉ ጋር መስከረም 1 2008 ዓ.ም ወደ ሀገሩ እንደገባ የጋራ ጸረ ሽብር ኃይል አስታውቋል ይላል። በዚሁም መሠረት በቅርቡ የኤርትራ መንግሥትና ግንቦት ሰባት የተባለው አሸባሪ ጸረ ኢትዮጵያ ድርጅት ባዘጋጁት ኅብረት ስምምነት ላይ የስብስቡ ኮር ኃይል የሆነው ዴማት የተባለው ድርጅት ሊቀመንበርና በሻቢያና በግንቦት ሰባት የተመሠረተው ንቅናቄ ምክትል ሊቀመንበር በመሆን የተመረጠው ሞላ አስገዶም ከመንግሥት በተሰጠው ተልእኮ መሠረት ሌሎች አገር ወዳድ ጓደኞቹን በማሳመንና በማደራጀት የሻቢያን የጥፋት ተልእኮ ሲያከሽፉና አጠቃላይ ሂደቱን መንግሥት በሚፈልገው መንገድ ሲመሩት ከቆዩ በኋላ ግዳጃቸውን እጅግ አኩሪ በሆነ መንገድ ፈጽመው ኃይላቸውን እንዳለ ከነሙሉ ትጥቁ በመያዝ ወደ እናት አገራቸው ተመልሰዋል ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጸረ ሽብር ግብረ ኃይል የተሰጠው መግለጫ። አድማጮች፣ በነገው ዕለት የአገር አድን የጋራ እንቅስቃሴ መግለጫ ደግሞ ምን እንደሚል ለመከታተል እንሞክራለን። ለዛሬው በዚሁ አበቃለሁ።
አድማጮች፣ ማስታወሻ እዚህ ግድም። ሰለሞን ዜናውን የተከታተለው ባልደረባችን ሰለሞን ክፍሌ ትናንት ማምሻው ላይ ያጠናቀረውን ዘገባ ነው ያደመጣችሁት። በነገው ምሽት ያለው ዛሬ ማለት ነው ጉዳዩ የሚመለከታቸውን ወገኖች ሀሳቦች አካቶ ተከታይ ተጨማሪ ዘገባዎችን አጠናቅረዋል። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ዝግጅታችን ይዞ ይቀርባል። አሁን ወደ ተከታዩ የምሽቱ ሌላ ርዕስ። በኢትዮጵያና ዩናይትድ ስቴትስ መካከል ጥብቅ የምጣኔ ሀብት ግንኙነት ለመፍጠር በአዲስ አበባ የሚገኘው የአሜሪካ ኤምባሲ እየሰራ መሆኑን አስታወቀ ይላል የመለስካቸው አማሃ ዘገባ። በኢንዱስትሪው ዘርፍ ለሚሰማሩ ባለሀብቶች የኢትዮጵያ መንግስት በርካታ ማበረታቻ ማስቀመጡም ተዘግቧል። የዩናይትድ ስቴትስ ባለሀብቶች በዘርፉ እንዲሳተፉም ተጠይቋል ይላል። ወደ ዝርዝሩ።
አዲስ አበባ ሂልተን ሆቴል 10 የዩናይትድ ስቴትስ አሜሪካ ኩባንያዎችን እና ከ70 የማይበልጡ የኢትዮጵያ ኩባንያዎችን ባገናኘው መድረክ ላይ በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላክ ንግግራቸውን የጀመሩት ከጥቂት ወራት በፊት ፕሬዚዳንት ኦባማ በኢትዮጵያ ያደረጉትን ጉብኝት በማስታወስ ነበረ። ፕሬዚዳንቱ በዩኤስ አሜሪካና በአፍሪካ መካከል ስለሚኖረው ግንኙነት ያላቸውን ርዕይም ባጭሩ ጠቅሰዋል። መንግስታቸውና በአዲስ አበባ የሚገኘው ኤምባሲም ይህንን ግንኙነት በተለይም ከኢትዮጵያ ጋር እንዲፈጠር ለሚፈለገው የኢኮኖሚ ትስስር በታላቅ ስሜትና በብርቱ ትጋት እየሰሩ ናቸው ብለዋል።
The US government and the US embassy in Addis Ababa are working hard and enthusiastically to advance President Obama's
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲና የዩናይትድ ስቴትስ መንግስት የፕሬዝደንት ኦባማን የዩናይትድ ስቴትስ አፍሪካ ርዕይ እውን ለማድረግ በርትተውና በታላቅ ስሜት እየሰሩ ናቸው። በአፍሪካና በተለይም በኢትዮጵያና ዩናይትድ ስቴትስ መካከል ያለው የንግድ ግንኙነት ጥብቅና ጥልቅ እንዲሆን ያለን ቁርጠኝነትም ይቀጥላል። ፕሬዝደንቱ በቅርብ ጊዜ እዚህ ያደረጉት ጉብኝት እንዳረጋገጠው ዛሬ የተዘጋጀው መድረክም በአፍሪካ ፕሬዝደንት ኦባማ የጀመሩት ከአፍሪካ ጋር የመናገድ ውጥን ቁልፍ አካልና የቅርብ ጊዜ ጉብኝታቸውም ተከታይ ነው።
በመድረኩ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አቶ ፍጹም አረጋ በበኩላቸው በስፍራው ለተገኙት የአሜሪካና የኢትዮጵያ ባለሀብቶች የመዋለ ንዋይ እድሎችን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ሀገሪቱ አላት ያሉትን እምቅ ሀብቶች በመዘርዘርም ይህንን እምቅ ሀብት በማልማት ባለሀብቶቹ በሰፊው እንዲሳተፉ ጠይቀዋል። በተለይም ሀገሪቱ በሁለተኛው የእድገትና ለውጥ እቅዷ ልታስፋፋው በምትፈልገው የፋብሪካ ኢንዱስትሪ ቁልፍ ድርሻ ይኖራቸዋል ባሏቸው ኢንዱስትሪ መናኸሪያ ግንባታ ላይ ባለሀብቶቹ ትኩረት እንዲያደርጉ መክረዋል። በዚህ በኩል ተሳትፎ ለሚያደርጉ ባለሀብቶች ደግሞ መንግስት የሚሰጠውን ማበረታቻ በዝርዝር ገልጸዋል።
You can consider entering into these shares as manufacturers if you wish to.
በተገነቡ የፋብሪካ ህንፃዎች የፋብሪካ ሥራ ለመሥራት ብትፈልጉ ወይም በጋራ የኢንዱስትሪ መናኸሪያ ብትገነቡ 10 ዓመት የሚደርስ በትርፍ ላይ ከሚጨመር ግብር ነጻ ትሆናላችሁ። ይህ ማለት ማንም በዚህ ሀገር የሚገኝ የንግድ ተቋም ባገኘው ትርፍ ላይ 30% ከሚከፍለው ግብር ነጻ መሆን ማለት ነው። ለ10 ዓመት
አቶ ፍጹም አክለው እንዳብራሩት እንዲህ ያሉ የኢንዱስትሪ መናኸሪያዎችን ከአዲስ አበባ 40 ኪሎ ሜትር ውጭ ለሚገነቡ ደግሞ ከትርፍ ግብር ነጻ የመሆኛ ጊዜው 15 ዓመት እንደሚሆን ገልጸዋል። ይህ ደግሞ በሀገሪቱ የተመጣጠነ እድገትና ልማት እንዲኖር ለማድረግ ነው ሲሉ አስረድተዋል። የአዲስ አበባ ንግድ ምክር ቤትና ዘርፍ ማኅበራት ፕሬዚዳንት አቶ ኤልያስ ገነቲ በበኩላቸው ደግሞ በእነዚህ በሚገነቡ የኢንዱስትሪ መናኸሪያዎች የሚደርሰው የኃይል አቅርቦት ዋጋ እጅግ ዝቅተኛ መሆኑ ባለሀብቶቹ ሊጠቀሙበት የሚገባ ዕድል መሆኑን ጠቁመው የአሜሪካ ባለሀብቶች በፍብረካ ኢንዱስትሪው ለመሳተፍ በጥብቅ እንዲያስቡበት ጠይቀዋል።
The development of industrial zones and the provisions of electric power at highly competitive price.
የኢንዱስትሪ መናኸሪያዎች ልማትና በጣም በዝቅተኛ ዋጋ የሚቀርበው የኤሌክትሪክ ኃይል የሌሎች አፍሪካ ሀገሮች 1/5 የሚሆን ዋጋ ነው። በሀገሪቱ የኢንቨስትመንት አዋጅ የተዘረዘሩትን ለጋስ የመዋለ ንዋይ ማበረታቻዎች ይበልጥ ያጎለብቷቸዋል። ይህን ዕድል በመጠቀምም ጎብኚዎቻችን በፋብሪካው ኢንዱስትሪ እንዲሳተፉ ከልብ እንዲያስቡበት እጠይቃለሁ።
መድረኩ የተዘጋጀው አዲስ አበባ በሚገኘው የአሜሪካ ኤምባሲና በአዲስ አበባ ንግድ ምክር ቤትና ዘርፍ ማኅበራት ትብብር ነው። 10 የአሜሪካ ኩባንያ ወኪሎች ከዚህ በኋላ በርከት ያሉ ከሰሃራ ደቡብ የሚገኙ ሀገሮችን እንደሚጎበኙ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውም አለ ዘገባው አመሰግናለሁ። አድማጮች፣ ወደ ምሽቱ የመጨረሻ ቅንብር እንሻገር። የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያን ነው። ጤና ስጥልኝ ይላል የጤና አዘጋጅና አቅራቢው ሰለሞን አባተ። ወደ ቅንብሩ
በአፍሪካ ከሰሃራ በስተደቡብ ባሉ ግድቦች አካባቢ የሚኖረው ሰው ከሌሎች አካባቢዎች ይልቅ በአራት እጥፍ ለወባ የተጋለጠ መሆኑን ሰሞኑን የወጣ የጥናት ሪፖርት አመልክቷል። በዚሁ የአህጉሪቱ ክልል ውስጥ ወደፊትም ተጨማሪ ግድቦችን የመስራቱ ሐሳብ ጠንካራ በመሆኑ ለወባ የሚጋለጠው ሰው ቁጥር በየዓመቱ በአስሮች ሺዎች እንደሚጨምር ሪፖርቱ አስጠንቅቋል። ጆዲ ካፖዋ ያጠናቀረው ዘገባ አለ። ማላሪያ ጆርናል በሚባለው የወባ ነክ ጉዳዮች መጽሔት ላይ የወጣው ሪፖርት አፍሪካ ውስጥ በተለይ ከሰሃራ በስተደቡብ የተዘረጉ 1270 የሚሆኑ ግድቦችንና አካባቢዎቻቸውን አጥንቷል። ህትመቱ ባወጣው ካርታ የግድቦቹን ይዞታ ከወባ ስርጭት መጠን ጋር አነጻጽሮታል። በእነዚያ ግድቦች አጠገብና አቅራቢያ የሚኖር ወደ 1 ሚሊዮን የሚሆን ሰው እስከ ያዝነው የአውሮፓ 2015 ዓመት መጨረሻ በወባ እንደሚያዝ አመልክቷል። ከሪፖርቱ አዘጋጆች አንዱ የሆኑት የዓለም አቀፍ የውሃ አያያዝ ኢንስቲትዩት ባልደረባው ማቲው ማካርትኔ ለቪኦኤ ማብራሪያ ሰጥተው ነበር።
ግድቦች ለቢምቢ መራባት አመቺ ሁኔታዎችን እንደሚፈጥሩ አረጋግጠናል። የሐይቆቹ ዳርቻዎች ለዚህ ተስማሚ በመሆናቸው በየማጠራቀሚያው ዙሪያ ወባ አስተላላፊ የሆኑ ቢምቢዎች እየተበራከቱ ይሄዳሉ።
ግድቦቹ የውሃ ፍሰት እንዲያዘግም ያደርጋሉ ወይም ያቆሙታል። በዚያ ላይ ዳርቻዎቹ ጥልቀት የሌላቸውና አካባቢዎቻቸውም እርጥብ ናቸው። ጥናቱ ከሰሃራ በስተደቡብ ሊገነቡ የታቀዱ 78 ተጨማሪ አዳዲስ ግድቦችን አዝማሚያም አካቷል።
ከሰሃራ በስተደቡብ ላለው አፍሪካ ማኅበራዊ ልማትና የምጣኔ ሀብት እድገት ብዙ ግፊት አለ። ከዚያ ጥረት ውስጥ የሚበዛው ደግሞ የአዳዲስ ግድቦችን ግንባታ ሐሳብ የሚያራምድ ነው።
እነዚያ በውጥን ያሉ 78 ግድቦች ሁሉም ከተገነቡ ይላል የነ ማካርትኔ ጥናት የአዳዲስ የወባ አጋጣሚዎች በ56,000 ያሻቅባሉ። በመሆኑም የወባ ጉዳይ በልማት እቅዶች ውስጥ ግምት ውስጥ መግባት እንደሚኖርበት ማካርትኔ ያሳስባሉ።
We would argue that dam managers and planners and water resource development in general need to consider
የግድቦች ስራ አስኪያጆች፣ እቅድ አውጪዎች፣ የውሃ ሀብት ልማት ባለሙያዎች ሁሉ እየገነቡ ያሉት መሰረተ ልማት ለወባ መስፋፋት ያለው ትርጉም ወይም አስተዋጽኦ እንደሚያበረክት ማወቅ እንዳለባቸው እናሳስባለን። በመሆኑም እነዚህን መዘዞች ለመቀነስ ብዙ መጣር ይጠበቅባቸዋል።
ጥናቱ በርካታ ሐሳቦችንም አቅርቧል።
There are mitigation approaches, traditional approaches which center around treatment of malaria using bed net.
ተጽዕኖዎችም ወይም ደግሞ ጉዳቶችን መቀነስ የሚቻልባቸው አካሄዶች አሉ። ልማዳዊ አሰራሮችም አሉ። አጎበር መዘርጋትን፣ ቤቶች ውስጥ መድኃኒት መርጨትን የመሳሰሉ ሌሎችም መላዎች አሉ። ለምሳሌ በሐይቆቹ አካባቢ ለቢምቢ መራባት አመቺ የሆነውን የውሃ ልክ ወይም ጥልቀት መለወጥ ወይም ማሻሻል። እነዚያ አካባቢዎች ሲደርቁ የቢምቢ እንቁላልና እጮችም በየዓመቱ ውስጥ በተወሰነ ጊዜ ይሞታሉ። ሌላው ዘዴ ደግሞ የቢምቢ እጮችን የሚበሉ የአሳ ዝርያዎችን በሐይቆቹ ዳርቻዎች ላይ ማርባት ነው።
እጅግ የበዛው የወባ ችግር ሊፈጠር የሚችለው በግድቦቹ ዙሪያ እስከ 5 ኪሎ ሜትር በሚደርሱ አካባቢዎች ላይ ነው። ይህ ርቀት ደግሞ የወባ ተውሳክን ወይም ፕላስሞዲየም ፋልሲፓረም የሚባለውን ጥገኛ ሕዋስ የተሸከመች ቢምቢ ልትበር የምትችልበት የርቀት ልክ ነው። ትልቁ ስጋት ያለው ወባ ወቅት ጠብቆና የዝናብ ጊዜን ተከትሎ የሚከሰትባቸውና ድንገት የሚስፋፋባቸው የሚዋዥቁ ወይም ያልተረጋጉ በሚባሉ አካባቢዎች ላይ ነው። ማካርትኔ በአጽንኦት እንደሚሉት ለቢምቢ መራባት አመቺ የሆኑት ግዙፍ ግድቦች ብቻ አይደሉም።
አነስተኛ ግድቦች ወይም ውሃ ማቆሪያዎች፣ ኩሬዎች፣ ለውሃ ማጠራቀሚያነት የሚውሉ ግዙፍ በርሜሎች፣ ረግረጋማ አካባቢዎች፣ የተፈጥሮ ሐይቆች ሁሉ ለቢምቢ መኖሪያነት የተመቹ ናቸው። በእርግጥ በግዙፍ ግድቦች ምክንያት የሚከሰተው ጫና ተነጥሎ ሲታይ ግዙፍ ቢሆንም ከአጠቃላዩ ዓመታዊ ቁጥር ጋር ሲታያይ እጅግ በጣም ትንሽ ነው። በዓመት 145 ሚሊዮን ሰው ነው በመላ ከሰሃራ በስተደቡብ ያለ አፍሪካ በወባ በዓመት የሚታመመው።
ማካርትኔ ግድቦቹን መንግሥታት ለማልማት ባላቸው ቀልብ ውስጥ ግዙፉን ቦታ የሚይዙ ናቸው ይሏቸዋል። ይሁን እንጂ በግድቦቹ አካባቢ በሚኖረው ሰው ስቃይ፣ ሕይወትን መጥፋት ክፍያ የሚታሰብና የሚዘረጋ ልማት አግባብነት ያለውን ስነ ምግባር የተከተለ አይመስለኝም ብለዋል ማካርትኔ አክለው። ከሳህራ በስተደቡብ ላለው አፍሪካ የዘመናትና የዘመናት ጠላቱ ተላላፊ በሽታዎችና ወቅት ተጠባቂ ወረርሽኞች እንደሆኑ ሲነገር ታምኖበትም ቆይቷል። በዘንድሮ ሁኔታ HIV፣ ወባ፣ ቲቢ፣ ኢቦላ እየተባሉ ሊጠሩ ይችላሉ። አሁን ግን ጄሲካ በርማን እንደዘገበችው የስኳር ችግር በዓለም እጅግ የደህዩና የነጡ በሚባሉ ሀገሮች ውስጥ ሁሉ ሳይቀር እየተባባሰ መሆኑን ባለሙያዎች እየተናገሩ ነው። ዛሬ አፍሪካ ውስጥ 21 ሚሊዮን ሰው የስኳር የጤና ችግር አለበት። በሚቀጥሉት 20 ዓመታት ውስጥ ይህ ቁጥር ወደ 35 ሚሊዮን ያሻቅባል። ይህንን መረጃ ላንሴት የጤና መጽሔት ላይ ያገኛሉ። በመካከለኛ ዕድሜያቸው ላይ ከሚገኙ አፍሪካውያን የስኳር ህመምተኞች 62 ከመቶ የሚሆኑት ችግራቸውን በምርመራ አያውቁም። በዚያ ላይ ዕድሜያቸው ከ60 ዓመት በታች ከሆኑ በስኳር ምክንያት ከሚሞቱት ሰዎች ከሶስት አራተኛው በላይ የሚሆኑትም እነዚሁ ችግራቸውን የማያውቁቱ ናቸው። የችግሩ ምክንያት አፍሪካ ውስጥ እየታየ ያለውን ማኅበራዊና የአኗኗር ሁኔታ ለውጥ ያህል የምጣኔ ሀብት አይደለም ይላሉ የሃርቫርድ ዩኒቨርሲቲው የዓለም ጤና ኤክስፐርት እና ከላንሴት መጽሔቱ ጽሑፍ አዘጋጆች አንዱ የሆኑት ሪፋት አቱን።
የእንቅስቃሴ አለመኖር፣ ሥራዎችን መቀያየር፣ የአካል ብቃት እንቅስቃሴ ለማድረግ የሚያስችሉ ሁኔታዎች ሳይመቻቹ፣ አረንጓዴ አካባቢዎች በጠፉበት ሁኔታ ከገጠር ወደ ከተማ የሚደረግ ፍልሰት ተረባርበው ነው ይህንን ችግር የሚፈጥሩትና የሚያባብሱት።
ብዙዎቹ አፍሪካውያን የአካል እንቅስቃሴ ማድረግ እየተዉ ነው። ለምን? የግብርናውን ሥራ እየተዉ ነዋ ብለዋል አቱን። በዚያ ላይ የአፍሪካ የጤና አገልግሎት መሠረተ ልማትና ቴክኖሎጂውም ይበልጥ የተሳለጠውና ሲጀመርም ይበልጥ ያተኮረው በተለመዱት የተላላፊ በሽታዎች ችግሮች ላይ በመሆኑ እንዲህ አይነቱ ተላላፊ ያልሆነ ችግር ድንገት ሲስፋፋ ሀገሮቹ መያዣው ያጥራቸዋል። የእነርሱ ችግር ሆኖ አልኖረማ።
ለተላላፊ በሽታዎች ከሚመደበው ገንዘብ መቀነስ አለበት አይደለም እያልን ያለ ነው። መደረግ ያለበት የዛሬ 10 እና 30 ዓመት ችግሩ ወደ ከባድ ቀውስነት ተቀይሮብን ከመታነቃችን በፊት አሁኑኑ ስለ ስጋቱ ማወቅና መስራት መጀመር አለብን ለማለት ነው።
እናም ይህንን የአፍሪካን የስኳር ችግር ለመጋፈጥ የሚያስችል አንድ የጤና ፖሊሲ ኤክስፐርቶችን፣ የምጣኔ ሀብት ባለሙያዎችን፣ የመንግሥት ተወካዮችን ያቀፈ ዓለም አቀፍ ኮሚሽን በቅርቡ እንደሚፈጠር ተናግረዋል። ለዛሬ በዚሁ እንሰነባበት። ጤናውን፣ የቤተሰቦንና የወዳጆቹን ደህንነት፣ የራስዎን ንጽህና፣ የቤቶንና የአካባቢውን ጽዳት ይጠብቁ። ጤና ይስጥልኝ። ከቪኦኤ ጤና
ሰለሞን አባተን ለዝግጅቱ አመሰግናለሁ። አድማጮች፣ እኛም ስርጭታችን ወደ ማገባደዱ ተቃርበናል። ከምሽቱ 3 ሰዓት ላይ ታዲያ በትኩስ ትኩስ ዜናዎችና በርከት ያሉ ዝግጅቶች ነው የምንጠብቃቸው። በእኔ በኩል በዚሁ ልሰናበት። ያስተናገድኳቸው አሉላ ከበደ፣ አቀናባሪ የጽዮን ግርማ፣ ስኪፕ ሲስክ ነበረ ቴክኒሻኔ። መልካም ምሽት።
This program has come to you from the Voice of America, Washington.